ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ ከአሜሪካ ድምፅ። ዛሬ ምሽት ቀጣዮቹ ጉዳዮች ይቀርባሉ።
በርካታ ወጣቶች ሀገራችን ላይ መልካም አስተሳሰብን ለማምጣት ህይወታችን ላይ መልካም አስተሳሰብን ለማምጣት ሀገራቸውን የሚወዱ ደግሞ ለወጣቱ ለመልካም ህብረተሰብ ያለን ብለው የሚያካፍሉ ሰዎችን እንጋብዛለን።
የሰማናት ዓለም ጌታቸው ነው። ለወጣትና አዳዲስ ሳሊያን እድል እየሰጠ ያለ የስዕል ማሳያ ወይንም ጋለሪ መስራች ናት። ቆየት ብለን በተያያዥ ጉዳዮች ላይ እናወራለን። ከዚህ በተጨማሪ ደግሞ ሴቶችን በቴክኖሎጂ መስክ ለማበረታታት ስለወጠነ አንድ መድረክ፣ እንዲሁም ደግሞ ከዩክሬን ሸሽተው በፖላንድ የሚገኙ አፍሪካውያን ተማሪዎችን የሚመለከቱ መሰናዶዎች በምሽቱ ተካተዋል። ሀብታም ዝዩም ሳስተናግዳቸው አመሻለሁ። ንጉሱ ታምሬ ደግሞ የድምፅና ምስል ምህንድስናውን ይከውናል። ከሁሉ አስቀድመን አጫጭር የዓለም ዜናዎች እንሰማለን። ስመኝሽ ቆያ።
አመሰግናለሁ ሀብታሙ። ከፌዴራላዊ ሪፐብሊክ ተለይታ የራስ ገዝ አስተዳደር የሆነችው ሶማሌላንድ ፕሬዝዳንት በዩናይትድ ስቴትስ ያደረጉትን ጉብኝት ባጠናቀቁበት ወቅት እንዳሰቡት እውቅናን ባያገኙም ጉዟቸው የተሳካ እንደነበር አስታውቀዋል። ፕሬዝዳንት ሙሴ ቢሂ አብዲ ለአሜሪካ ድምጽ በሰጡት ቃል ከምንም በላይ የምንፈልገው የሶማሊያ አካል ሳንሆን ነጻና ሉዓላዊነት ያላት ሀገር መሆናችን እንዲታወቅልን ነው ሲሉ ተናግረዋል። ከመጋቢት 4 ጀምሮ በዩናይትድ ስቴትስ ከመንግስት ባለስልጣናት፣ ከተባበሩት መንግስታት አካላት እንዲሁም ከጥናት አጥኚ ድርጅቶችና ከሲቪክ ማህበረሰብ አመራር ጋር ውይይት ያደረጉት ፕሬዝዳንት አብዲ ለሶማሌላንድ ድጋፍ እንዲያደርጉ ጠይቀዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር እንዳስታወቀው የባይደን አስተዳደር አንድ የሆነች ሶማሊያ እንድትኖር ድጋፍ የሚያደርግ መሆኑን ቢያሰምርበትም ከሶማሌላንድ ጋርም ጠንካራ ግንኙነት ሊኖር እንደሚችል ጠቁሟል። በሰሜን ምዕራብ ናይጄሪያ በምትገኘው ካዱና ከተማ ታጣቂ ወንበዴዎች ባደረሱት ጥቃት 2 ወታደሮችን ጨምሮ 34 ሰዎች መገደላቸውን የአካባቢው ባለስልጣናት ትላንት አስታውቀዋል። ባለፈው ሳምንት መጨረሻ በ4 መንደሮች ላይ በደረሰው ጥቃት ከ200 በላይ ቤቶች ወደሙ መሆኑን የከተማዋ የጸጥታ ኮሚሽነር የሆኑት ሳሙኤል አሮዋን ባወጡት መግለጫ አመልክተዋል። በሰሜን ምዕራብና መካከለኛው የናይጄሪያ አካባቢ መንደሮችን በሚወሩ፣ ከብቶችን በሚዘርፉ፣ ሰዎችን በሚያግቱና ማስለቀቂያ ገንዘብ በሚጠይቁ ወንጀለኛ ሽፍቶች ጥቃት ሲደርስ የቆየ ሲሆን ከቅርብ ጊዜ ወዲህ ጥቃቶቹና ጠለፋዎቹ እየተጠናከሩ መጥተዋል። ከሳምንት በፊት ታጣቂ ቡድኑ በተመሳሳይ 7 ፖሊሶችንና 4 የጥበቃ ሰራተኞችን ጨምሮ 11 የጸጥታ አካላትን መግደላቸው የሚታወስ ሲሆን መንግስት በይፋ ሽብርተኛ መሆናቸውን ያወጃቸው ቡድኖች ዛምፋራ፣ ካትሲና፣ ካዱናና ኒጀር በተባሉ ከተሞች በሚገኙ ጥቅጥቅ ደኖች ውስጥ በተደበቁ መጠለያዎች ውስጥ መሽገው እንደሚንቀሳቀሱ ተገልጿል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ወደ ዩናይትድ ስቴትስ መምጣት የሚፈልጉ ከ5000 በላይ የአፍጋን ስደተኞችን የመኖሪያ ፍቃድ ለማግኘት የመጠበቂያው ጊዜ አጭር ወደሆነበት ካናዳ ማስተላለፉን አስታውቋል። የውጭ ጉዳይ መስሪያ ቤቱ ቃል አቀባይ ለአሜሪካ ድምጽ እንደተናገሩት በልዩ የስደተኛ ፕሮግራም የተካተቱት ስደተኞች በአሜሪካ የመልሶ ማቋቋም ፕሮግራም ውስጥ አይካተቱም። በካናዳ የስደተኛና ዜግነት ጉዳዮችን የሚከታተለው ቢሮ በበኩሉ ከአፍጋኒስታን ሸሽተው በ3ኛ ሀገር ያሉና ዩናይትድ ስቴትስ ወደ ካናዳ የመራቻቸውን ስደተኞች እንደሚቀበል አስታውቋል። ኖርዝ ስታር የተሰኘው ድህረ ገጽ እንዳመለከተው ወደ 500 የሚጠጉ አፍጋኖች በ3ኛ ሀገር የሚገኙ ሲሆን ከ2000 የሚበልጡ ደግሞ በአፍጋኒስታን ራሳቸውን ደብቀው መጠለያ ውስጥ ይገኛሉ። ሩሲያ በዩክሬን ላይ ወረራ ከፈጸመች ከአንድ ወር በኋላ ዩክሬን በሩሲያ ጦር ላይ ጥቃት እያደረሰችና ተይዘው የነበሩ አካባቢዎችን እያስለቀቀች መሆኑ ተዘግቧል። የዩክሬን መከላከያ ሚኒስቴር ትላንት እንዳስታወቁት ሰራዊታቸው ባካሄደው ከፍተኛ ውጊያ ማክራፍ የተሰኘውንና ከዋና ከተማው ኪየቭ ዳርቻ የሚገኘውን ከተማ ማስለቀቅ ችሏል። በተጨማሪም የዩክሬን ጦር ሰራዊት በምስራቃዊው የሀገሪቱ ክፍል በምትገኘውና ከካርኪቭ 120 ኪሎ ሜትር ርቀት ላይ ባለችው ኢዙም ከተማና በደቡባዊቷ ኪርሰን ከተማ ከፍተኛ የማጥቃት ውጊያ አካሂዷል። የዩናይትድ ስቴትስ ባለስልጣናት በዩክሬን ማጥቃት ዙሪያ አስተያየት ከመስጠት ቢቆጠቡም በሀገሪቱ አንዳንድ አካባቢዎች የኃይል ሚዛኑ እየተቀየረ እንደሆነ አመልክተዋል። ሆኖም የሩሲያ መከላከያ ሚኒስትር በእንግሊዘኛ በሚያሰራጨው የቴሌግራም መልእክት ላይ የሩሲያ ጦር በዩክሬን ደቡብ ምስራቅ በኩል ወደፊት እየገፋ መሆኑን በመግለጽ ጦራቸውን አወድሰዋል። የዩክሬን ወታደሮች አካባቢውን ጥለው መሄዳቸውንና የዩክሬን ነዳጅ ማሰራጫና የርቀት ተኳሽ መሳሪያዎችን መቆጣጠራቸውን በመግለጽም የጦርነቱን ሂደት በተለየ ሁኔታ ገልጸውታል። አንድ ማንነታቸውን መግለጽ ፈቃደኛ ያልሆኑ የዩናይትድ ስቴትስ ከፍተኛ የመከላከያ ባለስልጣን ከጋዜጠኞች ጋር ባደረጉት ቆይታ በአዛፍ ባህር ላይ የሚገኙት የራሽያ መርከቦች ሜሪዮፖል የተሰኘችውን የዩክሬን ከተማ ለቀናት በከባድ መሳሪያ እያጠቁ መሆናቸውን ተናግረዋል። አድማጮች፣ ለሰዓቱ የያዝናቸው ዜናዎች ይህን ይመስላሉ። አዘጋጆች ያቀረብኩላችሁ ስመኝሽ ቆየ ነኝ። ከቀሪዎቹ የጋቢና መሰናዶዎች ጋር መልካም ቆይታ።
ስመኝሽን አመሰግናለሁ። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮ ወደ እናንተ እየቀረበ የሚገኝ ልዩ የወጣቶች መርሃ ግብር ነው። ለዛሬ ወደ ያዝንላችሁ ወደ ቀዳሚው ዝግጅት እናምራ። በቀዳሚው ዝግጅታችን የተለያዩ የኪነ ጥበብ ተግባራት ስለሚከናወኑበት በአዲስ አበባ የሚገኝ አንድ የስዕል ጋለሪ ወይንም ማሳያ እንነግራችኋለን። በታዋቂዋ ሳሊ ዓለም ጌታቸው የተመሰረተው ዓለም ጋለሪ እንደ ሌሎች መሰል ጋለሪዎች ወይንም የስዕል ማዕከላት ስዕል የሚታይበትና የሚሸጥበት ብቻ አይደለም፣ ይልቁንም በተለይ ወጣቶች የተለያዩ የኪነ ጥበብ አገልግሎቶችን ይሰጣል፣ ይለናል ተከታዩ የኬኔዲ አባተ ዘገባ።
በአዲስ አበባ ገርጂ አካባቢ የሚገኘው ዓለም ጋለሪ በከተማዋ ከሚገኙ በርካታ መሰል የስዕል ጥበብ ማዕከላት የተለየ ነው። በሰዓሊና የስዕል አስተማሪ ዓለም ጌታቸው ከ13 ዓመታት በፊት የተከፈተው ይህ የስነ ስዕል ጥበብ ማዕከል በርካቶች እውቀትን የሚገበዩበት፣ በተለያዩ ማህበረሰባዊ ጉዳዮችም ላይ የሚመክሩበት ስፍራም ነው። ከልጅነቷ ጀምሮ ከአካል ጉዳተኝነት ጋር ተያይዘው የሚመጡ በርካታ ፈተናዎችንና ውጣውረዶችን በጽናት ተቋቁማ በማለፍ አካል ጉዳተኝነት ህልምን ከማሳካት እንደማያግድ ብርሃናቸውን በሰፊው አብርተው ለትውልዱ በተምሳሌትነት ከተገለጡ የይቻላል አርማዎች መካከል አንዷ የሆነችው አርቲስት ዓለም ስለ ማዕከሉ ታስረዳለች።
ዓለም ጋለሪ ያው ስራዎቻችንን የምንሸጥበት ጋለሪ ነው። እኔም አብሮኝ ያሉ አብሮኝ የሚያስተምሩ ጓደኞቼ፣ በተጨማሪ ከጋለሪው ውጭ ደግሞ ሰዎች መጥተው ስዕል እንዲስሉ መጽሐፍ እንዲያነቡ ያንን ሀሳብ በመጨመር እንሰራለን። በርካታ ሰዎች ነጻ ቤታቸው የሚገኘውን መጽሐፍ ሀሳቡን በመውደድ በስጦታ መልክ ይዘውልን መጥተው ሰዎች ይመጡ ይህንን መጽሐፍ ያነባሉ። ሌላው ደግሞ ስዕል የሚወዱ ደግሞ ያው እኛ ስላለን መሰረታዊ የሆነ ነገር ስለምናግዝ ያላቸውን የእረፍት ጊዜ በመጠቀም መጥተው መሰረታዊ የሆነ የስዕል እውቀት የሚያገኙበት ቤት ነው። ቅዳሜ ቅዳሜ ደግሞ ከ11 ሰዓት ጀምሮ የሀሳብ መድረክ አለ። በርካታ ወጣቶች አገራችን ላይ መልካም አስተሳሰብን ለማምጣት ህይወታችን ላይ መልካም አስተሳሰብን ለማምጣት አገራቸውን የሚወዱ ደግሞ ለወጣቱም ለመልካም ህብረተሰብ ያለን ብለው የሚያካፍሉ ሰዎችን እንጋብዛለን። በዛ መሰረት ይህንን ደግሞ የሀሳብ መድረክ ሀገራችን ላይ ደግሞ የድርሻችንን ያው አስተዋጽኦ እያደረግን ይገኛል።
አላማዋ ትውልድን ማነጽ መሆኑን የምትገልጸው አርቲስት ዓለም ስለ ጋለሪው ተጠቃሚዎች ይህን ትላለች።
እንግዲህ ሰዎች ሲገቡ እዚህ ያው እንዳየኸው ትኩስ ነገር ሲያዙ ስዕል መሳል ትፈልጋላችሁ ወይስ መጽሐፍ ማንበብ እንላለን። ስዕል መሳል የሚፈልግ ስዕል ይስላል። መጽሐፍ ማንበብ የሚፈልግ ደግሞ መጽሐፍ ያነባል። አንዳንዶቹ እንደውም ዝም ብሎ መቀመጥ አይቻልም፣ ግዴታ ነው መሳል ወይም ግዴታ ነው ማንበብ ብለው ሚታው ግዴታ ነው እንላለን። እጅግ በጣም ህብረተሰቡ በጣም ወደደው፣ በጣም ብዙ ሰው ተቀበለው። እንዲያውም አንዳንዶቹ ውጭ ሀገር ነበራችሁ እንደዚህ አይነት ሀሳቦችን እኛ ውጭ ሀገር አይተናል ብለው ይጠየቁንም አሉ። ከተለያየ ቦታ ይህንን የሰሙ ሀገራችን ላይ እንደዚህ አይነት ነገሮችን በማየታችን እጅግ በጣም ተደስተናል ብለው ሽልማት ይዘውልኝ የወጡ ሰዎች አሉ።
ዙሪያውን በማራኪ ስዕላት ያጌጠው በበርካታ መጽሐፍት የታጨቀው ይህ ዓለም ጋለሪ በየዕለቱ በርካቶችን ያስተናግዳል። የ17 ዓመት ታዳጊ ወጣት የሆነችው ነጻነት ስምኦን በጋለሪው ሻይቡና ያሉ ስዕል የማልተሰጧቸውን ሲያዳብሩና መጽሐፍ ሲያነቡ ካገኘዋቸው ተጠቃሚዎች መካከል አንዷ ናት።
እኔ የስዕል ታለንት ስላለኝ ለመሞከር ነው የመጣሁት። እዚህ ያለው ነገር በጣም ያስደስታል። ማለትም ካፌ አለ፣ ካፌ ከዛ ደግሞ ቁጭ ብለክ እንደማንኛውም ስዕል መሳል ትችላለህ። እንደ ልብ የፖለቲካ ቢሆን የተፈለገውን አይነት መጽሐፎችን ማንበብ ይቻላል። በተጨማሪም ያሉት ነገሮች በጣም ያስደስታሉ። ሻይ ቡና አለ፣ ዘና እያልን ማሳለፍ እንችላለን። በዚህም አገልግሎታቸው በጣም ያስደስታል።
ይህ የስነ ጥበብ ማዕከል አገልግሎቱ በዚህ የተገታ አይደለም። በየሳምንቱ ቅዳሜ ምሽት ላይ ደግሞ በተለያዩ ማህበራዊና ስነልቦናዊ ርዕሰ ጉዳዮች ዙሪያ በርካታ ሰዎች በተለይም ወጣቶች የሚታደሙበት ውይይት ይካሄድበታል። ግጥምና መሰል የጥበብ ስራዎችም ይቀርቡበታል። ወጣት ዳዊት ሙሉጌታ በዚህ መድረክ ላይ በተለያዩ አገልግሎቶች ከሚሳተፉ ግለሰቦች መካከል ይጠቀሳል።
እንደዚህ አይነት ፕላትፎርም እጅግ በጣም ጠቃሚ ነው። ምክንያቱም መፍትሄ አምጪ ነው። ብዙ ጊዜ ደግሞ መፍትሄዎች የሚገኙት እርስ በርስ በመወያየት በመማማር ነው እና ይሄ ሳይንሳዊም ነው። በውይይት ውስጥ ለአገር የሚበጅ ለማህበረሰብ የሚበጅ ኢኮኖሚያዊ መፍትሄ የሚያመጣ ማህበራዊ መስተጋብሩን የሚያሻሽል የሞራልና የስነ ምግባር ልህቀታችንን ከፍ አድርገን አገራችንን ለሚቀጥለው ትውልድ መልካም ነገር ለማድረግ በጣም ጠቃሚ ነው ብዬ ነው የማስበው እና አሁን ምድራችን ትልቅ ምክክር የሚፈልግ የሚጠይቅበት ነው። በሁሉም ዘርፎች መመካከርና መመጋገብ እና የትውልድ ቅብብሎሹን ለማሳለጥ እጅግ በጣም ጠቃሚ ነው ብዬ ነው የማስበው።
ከጥበብ ምሽቱ ተሳታፊዎች መካከል የሆነችው ታዳጊ ወጣት ቤዛ ወንድም አገኝ ደግሞ ስለ ዝግጅቱ ተከታዩን አስተያየት ሰጥታኛለች።
ቦታውን በጣም ወደዋለሁ። እንደውም ለመምጣት በጣም የረፈደብኝ ነው ይመስልም ከዚህ በፊት ባውቀው ብዬ አስባለሁ። እናም የሚመጡት ሰዎች ከነዚህ ትልልቅ ሰዎች ናቸው እዚህ የምናገኛቸው እና ከእንደዚህ አይነት ሰዎች ጋር በዚህ አጋጣሚ የምትተዋወቅ መቻሌ የንግግር ችሎታን ያዳብራል። የተለያዩ ራሳችን ለመቅረጽ እንድንችል ስለሚያደርግ በዚህ አጋጣሚ የዓለምን ማመስገን እፈልጋለሁ። በጣም ብዙ ሰዎችን የመቀየርና ህይወታቸው ላይ እርካታ እንዲኖራቸው በማድረግ በመቻሏ በጣም አመሰግናለሁ። ሰው ከውጭ ዓለም አልፎ እዚህ መጥቶ ራሱን የሚያረጋጋበት ወይም ደግሞ ጥሞና ለራሱ የሚሰጥበት ጊዜ በመዘጋጀቱ በጣም ደስ ይለኛል። በጣም አሪፍ ነው።
አስተያየታቸውን የሰጡን ታዳሚያን መልእክትም አለን ይላሉ።
በእኔ እድሜ ላሉ ልጆች መምከር የምፈልገው ወይም ደግሞ መናገር የምፈልገው ነገር አንደኛ እንደዚህ አይነት መድረኮች ትልልቅ ሰዎችን ያገኙባቸዋል። በተጨማሪም ደግሞ በዚህ መድረክ ላይ ኮንፊደንሳቸውን ማዳበር ይችላሉ። ሀሳባቸውን እንደ ልብ መግለጽ ይችላሉ። በስዕልም ሆነ በተለያዩ ታለንቶቸውም ማውጣት ይችላሉ። እኛ አሁን ወጣት የሚባለው እድሜ ላይ ያለ ነው። ስለዚህ ጊዜያችን በተለይ በቃ በቴክኖሎጂ የተጠመድንበት ጊዜ ስለሆነ ትንሽ ከዛ ጊዜ ራቅ እንበልና እስኪ ትንሽ ከነዚህ ነገሮች እረፍትን እንውሰድና እንደዚህ አይነት ቦታዎች ላይ መተን መጽሐፍትን እናንብብ። ደግሞም ስዕል ችሎታ ያላቸው ልጆች ቢስሉ
ማህበረሰቡም መንግስትም አብሮ ተሳልጦ የሚያሳልጥ ሲስተም ተፈጥሮ እንደዚህ አይነት ነገሮች በየኮርነሩ ቢደረጉ መንግስትም ተጠቃሚ ይሆናል፣ ማህበረሰቡም ተጠቃሚ፣ ኢኮኖሚም ይፈወሳል፣ ማህበራዊ መስተጋብሩም ይፈወሳል። ይሄ እንግዲህ በሂደት ነው።
የተለያዩ ልጆች ማለት በእኛ እድሜ ያሉ ልጆች ላይፋቸውን በእንደዚህ አይነት ቦታ ቢያሳልፉት የተለየ ነገር እንደሚሰማቸው ተሳረጋለሁ። ተረጋግታቸው እንደዚህ አይነት ነገር ማሳለፍ መክራለሁ።
ይህ ተሞክሮ ሊሰፋ ይገባል የምትለው አርቲስት አለም ለዚህም ምክንያቷን ታስረዳለች።
ነገ ልክ እንደኔ አይነት ሰው ጤነኛ ነገር እንዲገጥመው ፈልጋለሁ። እኔ የሆነ ነገር ሰርቼ እሱ ደግሞ የተሻለ ነገር እንዲኖር ማድረግ መቻል አለብኝ ብዬ አምናለሁ። እና በዚህ መንገድ ስንሄድ አስተሳሰባችን ጤነኛ ሲሆን ማለት ነው። እና በዚህ መንገድ ሀገራችን ትቀናለች፣ የሰውን ህይወት ማቅናት እንችላለን። እና ይሄ ሀሳብ በየቦታው ቢቀርብ መለወጥ የማንችልበት ምንም መንገድ የለም። ዛሬ ሀገራችን ያለችበት ትልቁ መንስኤ ይሄ አስተሳሰባችን ላይ በጣም ግር አለ። ስለዚህ የአስተሳሰብ ለውጥ በመንግስትም ድርጅትም በግለሰብ በሁሉም ለዚህ ስራ ጠንክሮ መስራት ያስፈልጋል ብዬ አምናለሁ።
ከስዕል ስራዋ ጎን ለጎን በርካታ ሰዓሊያንን ለማፍራት እንዲሁም በሀሳብ የሚሞግቱና ለሀገራቸው አንዳች ነገር ማበርከት የሚችሉ ዜጎችን ለመፍጠር የምታትረው አርቲስት አለም መገለጫዋ ይህ ብቻ አይደለም። በሌላ ዝግጅት እንመለሳለን። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።
ኬኔዲ አባተ እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ማናቸውም አስተያየቶች ቢኖራችሁ በማህበራዊ መገናኛ ገጻችን በኩል አድርሱን። ወደ ቀጣዩ ዘገባ እንሻገር። የሳይንስና ከፍተኛ ትምህርት ሚኒስቴር ስቴም ሲነርጂ ከተሰኘ መንግስታዊ ያልሆነ ተቋም ጋር በመተባበር በኢትዮጵያ ከሚገኙ የመንግስት ዩኒቨርሲቲዎች የተመረጡና የማህበረሰቡን ችግር መቅረፍ በሚችሉ የቴክኖሎጂ ፈጠራ ስራዎች ልዩ ብቃት ላሳዩ 10 ሴቶች ተማሪዎች ከሰሞኑ ሽልማት አበርክተዋል። ሽልማቱ በተለይ በቴክኖሎጂ ዘርፍ የሚታየውን ጾታዊ ያለመመጣጠን ለመቅረፍና እጅግ አናሳ የሆነውን የሴቶች ተሳትፎ ለማሳደግም እንደሚረዳ ተነግሮለታል። ስመኝሽ ቆየ።
ከጅማ ዩኒቨርሲቲ በኤሌክትሪካልና ኮምፒውተር ኢንጂነሪንግ የተመረቀችው ሱማያ ሁሴን በአርባ ምንጭ የሁለተኛ ደረጃ ትምህርቷን ስትማር ጀምሮ ለሳይንስ ትምህርቶችና ለቴክኖሎጂ ውጤቶች ልዩ ፍቅር እንደነበራት ታስታውሳለች። በትምህርት ቤቷ ውስጥ በነበረው የፈጠራ ክለብ የነበራት ተሳትፎም ለኤሌክትሮኒክስ ውጤቶች የተለየ ትኩረት እንዲኖራት ረድቷታል። ሆኖም ከማህበረሰቡ የሚደርስባት ተጽዕኖ ግን ፈታኝ እንደነበር ትገልጻለች።
ማህበረሰባችን ላይ የሆነ የተጣለ አንድ አስተሳሰብ አለ። ሴቶች ሲባል የሆነ የሚሰጣቸው ኢሜጅ አለ፣ ወንዶች ሲባል እና ኤሌክትሮኒክስ ስታገኝ ና ምትገኝ ችግር ምን እንዴት እንደሆነ እንዲያረጋታል ምናምን የሚሉ ኮሜንቶች አሉ። አካዳሚካሊ ደግሞ ጥሩ ግሬድ ምናምን ሲኖርሽ ሁሉም ኤክስፔክት የሚያደርገው ወደ ሜዲሲን ሲድ ነው እና ኢቨን ክላስ ዲስከስ ስናደርግ ምናምን ከአስተማሪዎቻችን ጋር እንድንም መማር የምፈልጉት ምናምን ስለሆነ ወደ ኢንጂነሪንግ፣ ወደ ኤሌክትሪካል፣ ወደ ኮምፒውተር ወደዛ ቤድ ይለኛል ምናምን። ምን ሆነሽ ነው ውጤት እያለ አንቺ ማማን ያለብሽ ሜዲሽን ነው ላይክ የሆነ ነገር ብዙ እያደረግኩ እንዳለው እንዲሰማ የሚያደርጉ ኮሜንቶች ነበሩ።
በሐዋሳ ዩኒቨርሲቲ ኮምፒውተር ሳይንስ የተመረቀችው ሳምራዊት ኢዛናም በቴክኖሎጂ ዘርፍ ለሰው ሰራሽ ልህቀት ወይም አርቲፊሻል ኢንተለጀንስ የነበራት ተሳትፎ በበርካቶች ዘንድ ተቃውሞ ገጥሞታል። በተለይ የመመረቂያ ፕሮጀክቷን በብዛት ወንዶች የሚሰሩትን የፈጠራ ስራ ለመስራት መወሰኗ ታይ ይቅርብሽ የሚሉ ምክሮችን እንዳስከተለ ትናገራለች።
ያኔ ራሱ ፕሮጀክት ታይትላችንን ስንመርጥ በቃ ኤቭሪዋን በዚህ አጭር ጊዜ ውስጥ በፍጹም ልጨርሻችን በቃ በዛ ላይ እንዴት አርግሽ፣ እኛ ደግሞ ሴቶች በብዛት እንደዚህ ኮዲንግ ላይ ብዙ ጊዜ ግቢያችን ውስጥ ራሱ ብዙ ሰው በቃ ሴቶች ኮድ አያደርጉም አለ አይደለ? የወንዶች ነገር ተብሎ ነው የሚታሰበው ብዙ ጊዜ። እና በቃ ኮድ ማድረግ ራሱ የሆነ እንደ ዊርድ ነገር ነበር የሚያሳየኝ ነገር። እና ብቻ ብዙ ሰው አትችውም አይነት ፕሬዠር ነበር በጣም ሲጭንብኝ የነበረው ከብዙ ሰዎች። ግን በቃ ይሄን ነገር ማድረግ አለብኝ ምንድን ነው እንዳልችል የሚያደርገኝ ብዬ ደፍሬ የገባበት በጣም አልሽቶኝ ነበረ። ምክንያቱም በጣም አጭር ጊዜ ነበር የተሰጠን፣ ክላስ አለ፣ በዛ ላይ ኤግዛሞች አሉ። የእያንዳንዱ ኮርስ ደግሞ ሌሎች ፕሮጀክቶችም እንሰራለን ሊደር ስለሆነ እና አብዛኛው ፕሬዠር በቃ በጣም ብዙ ፕሬዠር ነበረብኝ እዛ ሰሞን።
ሱማያና ሳምራዊት ግን ከማህበረሰቡ የሚደርስባቸው ጫና ሳያሸንፋቸው ሴቶች በብዛት በማይሳተፉበት የሳይንስ፣ ቴክኖሎጂ፣ ኢንጂነሪንግና ሂሳብ የትምህርት ዘርፍ በልዩ የፈጠራ ስራ ውድድር አሸንፈው ሀገር አቀፍ ሽልማቶችን ከተቀበሉ 10 ሴት ተማሪዎች መካከል ሁለቱ መሆን ችለዋል። የሳይንስና ከፍተኛ ትምህርት ተቋማት ሚኒስቴር ስቴም ከተሰኘና ተማሪዎችን በሳይንስና ቴክኖሎጂ የትምህርት ዘርፎች የሚያበረታታ ተቋም ጋር በመተባበር በመላው ኢትዮጵያ ከሚገኙ የመንግስት ዩኒቨርሲቲዎች በፈጠራ ስራቸው ለተመረጡ 10 ሴት ተማሪዎች ሽልማት የሰጠ ሲሆን ሴት ተማሪዎቹ የማህበረሰብን ችግሮች መፍታት የሚችሉ የቴክኖሎጂ ውጤቶችን ሰርተው አቅርበዋል። ለምሳሌ ሳምራዊት የሰራችው የአበባ ምርትንና የግብርና ውጤቶችን ለማሳደግ የሚረዳ ሰብሉ በምርት ላይ ያለ በበሽታ መጠቃት ወይም አለመጠቃቱን የሚለይ ቴክኖሎጂ ነው።
የአበባ ተክል መታመምና አለመታመሙን በኤአይ የታገዘ ሲሆን እስካን አድርጎ ይሄ ነገር ኢንፌክትድ ነው ኦር አይደለም፣ በዚህ ዲዚዝ ኢንፌክትድ ሆኗል የሚል ነው። አግሪካልቸሩ ላይ በጣም ብዙ ነገር መለወጥ ይችላል። ምክንያቱም አሁን እኔ ያሰለጠንኩት ማሽኑ ታሰለጥኛለሽ፣ ዋናው ስራ እሱ ነው። ኤአይ እንደዛ ነው፣ ልክ እንደ ሰው እንዲሰራ ማድረግ ስለሆነ ማሽኑ ዋና አላማው። እና እኔ አሁን ያሰለጠንኩት በሮዝ አበባዎች ሰርቸው ነው፣ ግን የሌሎችም ክሮፖችን ምናምን ሰተሹ ማሽኑን ካሰለጠንሹ ሞዴሉን ካሰለጠንሹ ለኤቭሪቲንግ መስራት ይችላል። ለአግሪካልቸሩም፣ ለብዙ ነገሮች፣ በብዙ ሽንኩርት፣ ቲማቲም ለብዙ ነገሮች መስራት ይችላል። እና ስኮፑ በጣም ሰፊ ነው። እኔ አሁን ለፕሮጀክቱ ጀስት ካለኝ ታይም አንጻር እና ካለኝ ሪሶርስ አንጻር ለዛ ነው አነስ አድርጌ በሮዝ ብቻ ያደረግኩት እንጂ ሞዴሉ በጣም ብዙ ነገር ሊሰራበት ይችላል።
ሱማያም እንዲሁ የሰራችው የቴክኖሎጂ ውጤት በተለይ ማየት ለተሳናቸው የህብረተሰብ ክፍሎች ማንኛውንም የህትመት ውጤት ማንበብ እንዲችሉ የሚያግዝ መሆኑን ትገልጻለች።
ከኢሜጆች ላይ ቴክስት ኤክስትራክት መደረግ እንደሚችል የሆነ ጽሑፍ አነበብኩኝ። ከፎቶ ላይ ቴክስቱን ኤክስትራክት አድርገን መውሰድ ከቻል አንድ ማሽን መጽሐፍ ሊያነብ ይችላል ማለት ነው። አንድ ማሽን መጽሐፍ ማንበብ ቻለ ማለት ማንበብ ለማይችሉ ወገኖቻችን ትልቅ የሆነ እንትን ይኖረዋል የሚል ነገር አስብ ነበረ። እና ምንድን ነው የሚያደርገው? ስታንድ አለው። ስታንድ ላይ መጽሐፉን መክፈትና ማስጀመር ነው። ለሁለት ቋንቋ ነው የሚሰራው፣ አማርኛና እንግሊዝኛ ነው ለጊዜ እየሰራ ያለው። እና ላንጉጅ ፌሊክስ የሚያደርግበት ሜኑ አለ፣ ኦራል ሜኑ ነው። በተኖች አሉት። ከሰላምታ ከቀረበ በኋላ በምን ቋንቋ ነው የምታነበው የሚለውን በእንግሊዝኛም በአማርኛ ይጠይቃል። ከዛ ሪስፖንስ ሲሰጠው በታይሚንግ ይጠብቀዋል ማለት ነው። እዚህ ቋንቋ ይመጣል። ቋንቋ ከመረጠ በኋላ ዲቫይሱ መጽሐፉን ስካን አድርጎ ማንበብ ይጀምራል ማለት ነው። የተቀመጠው ሰው የሚጠበቅበት አስጀምሮ ማዳመጥ ነው ማለት ነው።
በኢትዮጵያ የቴክኖሎጂ ዘርፍ የሚሰማሩ ሴቶች ቁጥር ከ10% ያነሰ እንደሆነ የመንግስት መረጃዎች ያሳያሉ። ለዚህ ደግሞ ዘርፈ ብዙ ምክንያቶች ቢኖሩም በቅርብ ካሉ ከእኩያ ወንድ ተማሪዎችና የትምህርት ቤት ማህበረሰብ የሚደርሰው ጫና እንደሚያይል ሳምራዊት ትገልጻለች።
ጫናው በብዙ መንገድ ይመጣል። አንዳንድ ሰው ላይክ እየረዳሽም ይመስለዋል። ኧረ ይሄ ነገር እኮ ምቺው ነገር አይመስልም፣ ከባድ ይመስላል፣ ይቀርብ አይሻልም ብሎ ይሆናል አይደለ? ኮንፊደንሴሽን እየገደለው ግን ራሱን እንደ ጥሩ ስለማድረግ ይሞክራል። በተለይ አሁን በእኛ ኤጅ ያሉ ጓደኞችሽ ወንዶች፣ በተለይ ደግሞ አሁን ብዙ ጊዜ ሊደር የሚሆኑትን ወንዶች ናቸው እና በእኛ ዲፓርትመንት ደግሞ ሴቶች እንኳን ይብል ሊደር ከሆኑ ኮዲንግ ፓርቱ ላይ የኮምፒውተር ፓርቱ ላይ ብዙ እነሱ አይሳተፉበትም። ወንዶቹ ናቸው እንዲሰሩ የሚደረጉት እና ሴቶቹ ደግሞ ቲዮሪ ፓርቱን ነው የሚሰሩት እና በዛ ኧረ አንቺ ይሄ ነገር ግን እንዴት ነው ምናምን ነው በቃ እና አስተማሪዎች የማሆን አንዳንዱ ይሄ ነገር እኮ ከባድ ነው፣ በማስተርስ ደረጃ ነው የሚሰራው፣ በአጭር ጊዜ ውስጥ መስራት ግን አይከብድሽም? አረ ከባድ ነው ምናምን እና በቃ ኤቭሪዋን እንደዚህ ነው ሲል የነበረው። እንደ ጥሩም ጎን እያሰቡት ሊሆን ይችላል፣ እንደ መጥፎም ሊያስቡት ይችላሉ። እንደ ሰጀሽንም እንደ ምክርም አድርገው የሚያመጡት ምንድን ነው ይሄ ነገር ከባድ ነው፣ በዛ ላይ ሴት ነሽ ይከብድሻል፣ ብዙ ጊዜ እንደዚህ አልተለመደም፣ ይቅርብሽ አይነት ነገር ነው።
ሳምራዊት ይህን ጫና እንዴት አለፈችው? ልምዷን ለወጣት ሴቶች ታካፍላለች።
መቼም ቢሆን ተስፋ መቁረጥ የለብንም፣ ጠንካራ መሆናችንን ማሳየት አለብን። ምክንያቱም እኔ አሁን ራሴን ነው ፕሩቭ ያደረግኩት፣ በዛ መሀል ምን ያህል ጠንካራ እንደሆንኩኝ ነው እንዳቂ ረዳኛ እና አሁን ከዚህ በኋላ ለሚመጡብኝ ቻሌንጆች እንኳን ያኔ ደፍሬ እነዚህ ነገሮች በማድረጌ ታስ ደግሞ ለሽልማት ድረስ በቅቼ ተሸልሜ ብዙ ነገሮችንም በዚህ ፕሮጀክት ምክንያት ስላየሁኝ ምን ያህል ብጥር ሰክሰስ መሆን እንደምችል ስለገባኝ መቼም ተስፋ መቁረጥ እንደሌለብን፣ እኛ ሴቶች በጣም በጣም ብሪሊየንት እንደሆንን፣ መጣር ብቻ እንደሚጠበቅብን እና ሶሽቲያችን ላያችን ላይ የጫነውን ነገር አሸንፈን ብዙ ነገሮችን ለውጥ ማምጣት እንደምንችል ማሳየት ፈልጌ ነበር። ለጓደኞቼም ፕሩቭ ስላደረግኩኝ ለራሴም ደግሞ ፕሩቭ ስላደረግኩኝ በጣም ደስ ብሎኛል።
ሱማያም ሴት ተማሪዎች የጋራ መድረክ የሌላቸው መሆኑ ለመረጃ ክፍተት እንደሚጋልጣቸውና ድጋፍ በማጣት ከህልማቸው እንዲርቁ እንደሚያደርጋቸው በመግለጽ የራስ ጥንካሬን ታበረታታለች።
በየዩኒቨርሲቲውም በየቦታም ይህንን ለመደገፍ የተዘጋጁ ተቋማቶች አሉ። ልክ እንደ ስቲም ፓወር ኢንሲነርጂ ምናምን ያሉ ማለት ነው። አንፎርችኔትሊ ግን እኔ ኤክስፖዝድ አልሆንኩም ነበር ለነዛ ኢንስቲቱቶች ማለት ነው። በዛ ሰዓት ላይ የማገኘውን ሰፖርት የነበረው አንድ ከመምህራኖቼ፣ አድቫይዘራችን በጣም ሰፖርቲቭ ነበር፣ ፕላስ ከቤተሰብ እና ፐርሰናሊ ከማውቃቸው ሰዎች ነበር ድጋፍ ሳገኘ የነበረው ማለት ነው። ግን አሁን ግራጁዌት አድርጌ ከወጣ በኋላ ያለውን ባዮምናም ድጋሜ ሲመለከት ነበሩ ተቋማት። ለምሳሌ ስቲም ሲነርጂ በየዩኒቨርሲቲው ኦፊስ አላቸው እና ብዙ ድጋፍ ያደርጋሉ። ሌላው ነገር ግን እንደዚህ አይነት ነገር አስቦ ጠንክሮ እንትን ለማለት ከድጋፉ መጀመሪያ ራሳችን ጋር ያለው ሞቲቭ በጣም የሚወስን ይመስለኛል።
ሱማያና ሳምራዊት በፈጠራ ስራቸው ያገኙት ሽልማት ስራቸው አድጎ ህብረተሰቡ ጋር መድረስና ጥቅም መስጠት የሚችልበትን መንገድ እንዲፈልጉ አበረታቷቸዋል። ሱማያ በአሁኑ ሰዓት የፈጠራ ስራዋን ለማሳደግ እንዲረዳት በአዲስ አበባ ዩኒቨርሲቲ ሁለተኛ ዲግሪዋን እየተማረች ሲሆን፣ ሳምራዊትም በሰው ሰራሽ ልህቀት እውቀቷን አሳድጋ ሌሎች ተጨማሪ የፈጠራ ውጤቶችን ለመስራት መንገድ ጀምራለች። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ቪኦኤ ይቀጥላል። ከአሜሪካ ድምፅ አብራችን ስለሆናችሁ በእጅጉ እናመሰግናለን። ቀጣዩ ዘገባ ደግሞ ወደ አውሮፓ ይወስድናል። ከሩሲያ ወረራ በፊት በዩክሬን የነበሩ አፍሪካውያን ስደተኞች በሀገሪቱ ውስጥ ጦርነት መከሰቱን ተከትሎ ደህንነቱ የተጠበቀ መኖሪያ ለማግኘትና አዲስ ሕይወት ለመጀመር ወደ ፖላንድና ሌሎች ጎረቤት ሀገራት ሸሽተዋል። የቪኦኤ ዘጋቢ ሜሪ ማግዌይ በፖላንድ ሲደንስ ከተማ ካገኘቻቸው ሁለት አፍሪካውያን የሕክምና ተማሪዎች ጋር ቆይታ አድርጋለች። በመቀጠል እናሰማችኋለን። ከዩክሬን ጦርነት ሸሽተው ፖላንድ ከደረሱ የውጭ ሀገራት ስደተኞች መካከል ከአፍሪካ ሀገራት የመጡ ይገኙበታል። በኪየቭ የሕክምና ዩኒቨርሲቲ የሁለተኛ ዓመት ተማሪ የነበረችው ታንዛኒያዊቷ አንጀላ አሌክስ አንዷ ናት። ወደ ፖላንድ በምታቀናበት ሰዓት መንገድ ላይ ከናይጄሪያዊቷ የታራስ ሼፍቼንኮ ብሔራዊ ዩኒቨርሲቲ ተማሪ ጋር ተገናኝታለች። መንገዳቸው ፈታኝ ነበረ። ከዩክሬን ጦርነት በፊት የነበረውን ሕይወቷን አንጀላ እንዴት አስታውሳለች?
በሀገሬ እንዳለሁ ነበር የሚሰማኝ። ከቋንቋና ከሌሎች ተግዳሮቶች በስተቀር ሁሉም ነገር ሰላማዊ ነበር።
አንጀላ አንድም ቀን ሕይወቷ ተቀይሮ በፖላንድ በስደተኝነት እኖራለሁ ብላ አስባ አታውቅም። ሩሲያ ዩክሬንን ከወረረች በኋላ ሁኔታው ስላሳሰባት ሀገር መልቀቅ እንዳለባት ተረዳች።
ለመጀመሪያ ጊዜ የቦምብ ፍንዳታ ድምፅ ስሰማ ከሌቱ 10 ሰዓት ነበር። ለመጀመሪያ ጊዜ ፍንዳታውን የሚሰማ ሰው እየተፈጠረ ያለውን ነገር ለማመንም ይቸግረዋል። ሰዎች በደስታ ስሜት ውስጥ ሆነው የተኮሱት ርችት ነገር ነበር የመሰለኝ። ቀናቶቹ ሲከታተሉ ግን በተለያዩ ቦታዎች ጭስ ማየት ጀመርን። የመጓጓዣ አውታሮችም ተዘጉ። ይሄ አስጨናቂ ነበር።
ናይጄሪያዊቷ ጉድነስ ኢፍምቡየም ሩሲያ ዩክሬንን መውረሯን እንደሰማች ነበረ ኪየቭን መልቀቅ እንዳለባት የወሰነችው።
ከባድ የሆነ የፍንዳታ ድምፅ የሰማንበትና የተኛንበት አልጋ በተወሰነ ደረጃ የሚናጥበት ጊዜ ነበር። አንድ ቀን ግን ስነሳ ከሩቅ የሚተለተል ጭስ አየሁ። በዚያ ጊዜ ነበር ጦርነቱ እየተቃረበ መሆኑን የተረዳሁት። ያለመታደል ሆኖ አውሮፕላን ማረፊያዎቹ ዝግ ነበሩ። የሆነ ጊዜ ላይ ግን በቃ መሄድ አለብኝ አልኩኝ። እጅግ የሚያስፈልጉ ነገሮችን ብቻም ሸከፍኩ። ሀገር መልቀቅ ነበረብኝ። ያንኑ ነው ያደረግኩት።
ሁለቱ ሴቶች ፖላንድ ሴዴትስ ከተማ ከደረሱ በኋላ ሕይወታቸው በእጅጉ ተቀይሯል። በአሁኑ ሰዓት ከፖላንዳውያን ባልና ሚስት ጋር ተጠግተው ይኖራሉ። ጉድነስ በዩክሬን ፖላንድ ድንበር ያየችውንና ያስጠጓቸውን ሰዎች ያገኘችበትን ሁኔታ ታስታውሳለች።
ድንበሩ ላይ እንደደረስኩ ለኤምባሲያችን ደወልኩ። ከእነሱ ግን ምንም አይነት እርዳታ ላገኝ አልቻልኩም። ከዚያ በኋላ አንዲት ሰው ከአንዲት ሴት ጋር አስተዋወቀኝ። በዚህች ሴት በኩል ነው እነዚህን በጎ ስላገኘ ናቸው።
አንጀላና ጉድነስ አዲስ ሕይወት ጀምረዋል። ይሁንና በቅርብ ጊዜ ወደ ዩክሬን እንመለሳለን የሚል ተስፋ የላቸውም። ትምህርታቸውን በኢንተርኔት አይቀጥለዋል። ወደ ሌሎች የአውሮፓ ሀገራት ዩኒቨርሲቲዎች ተሸጋግረው ትምህርታቸውን የመቀጠላቸው ነገር እርግጥ ካልሆነ በቀር ወደ አፍሪካ የመመለስ እቅድ እንደሌላቸው ተናግረዋል። ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት እስትና የመጪ ዘመን ህልም የሚያስቃኙ መሰናዶዎችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ202-227-6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ።
ተመልካቾቻችን እንዲሁም አድማጮቻችን እስካሁን በሳብራችሁን ስለነበራችሁ በእጅጉ እናመሰግናለን። ዛሬ ሳስተናግዳችሁ አመሸሁት ሀብታም ስዩም ነኝ። ንጉሱ ታምሬ ደግሞ የድምፅና ምስል ምህንድስናውን ሲከውን አምሽቷል። ነገ እንገናኛለን። በነገራችን ላይ ማናቸውም ማስተያየቶች ቢኖሯችሁ በማህበራዊ መገናኛ ዘዴዎች አማካኝነት ልታገኙ፣ ልትነግሩ፣ ልትጽፉ ልትችላላችሁ። አብራችሁን ስለነበራችሁ በድጋሚ አመሰግናለሁ። የሰላም ምሽት ይሁንላችሁ።